ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 8 2014 ዓ.ም ዝግጅታችን ጀመረ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ባካሄደው ልዩ ስብሰባ አውሮፓ ህብረትን ጨምሮ ስብሰባውን የጠሩት አባል ሀገራት በኢትዮጵያ አስከፊ ደረጃ ደርሷል ያሉትን የሰብአዊ መብቶች ይዞታ የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በ3ኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽህፈት ቤታቸው አስታውቋል። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቱርክ የአፍሪካ አጋርነት ጉባኤ ላይ ለመገኘት ዛሬ ቱርክ መግባታቸው ተነገረ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ ባሰፈሩት መልእክት ከቱርክና አፍሪካ የመሪዎች ጉባኤ ጎን ለጎን እኔና የልዑካን ቡድኔ ከፕሬዚደንት ኤርዶጋን ጋር የሁለትዮሽ ውይይት ዛሬ አካሂደናል። የሁለቱ አገራት ታሪካዊ ግንኙነት ሁሌም በመከባበር ላይ የተመሰረተ ነው። ትብብራችን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል ብለዋል። የቱርክ አፍሪካ አጋርነት ጉባኤ በኮቪድ-19 ሳቢያ ለሁለት ዓመታት ተቋርጦ የነበረ ሲሆን ዛሬና ነገ በዋና መዲናይቱ ኢስታንቡል እንደሚካሄድ ተመልክቷል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። በትግራይ ክልል አላማጣ ከተማ በትናንትናው ዕለት በተፈጸመ የአውሮፕላንና የድሮን ድብደባ 28 ሰዎች መሞታቸውን የክልሉ አስተዳደር አስታወቀ። 6 ጊዜ በተፈጸመው ድብደባ 76 ሰዎችም ቆስለዋል ተብሏል። ሀብታሙ ስዩም ዝርዝሩን ያሰማናል።
በትግራይ ክልል አላማጣ ከተማ ላይ የመንግስት ኃይሎች ትናንት በጄትና በድሮን ድብደባ ፈጽመዋል ሲል ህወሓት ዛሬ በጽሑፍ ባወጣው መግለጫ አመልክቷል። መግለጫው አክሎም በስድስት ዙሮች ተካሄደ ባለው ድብደባ የ28 ሰው ህይወት እንደጠፋ ተናግሯል። የመንግስት ኮሚኒኬሽን አገልግሎት ለዚህ ክስ ቀጥተኛ ምላሽ ባይሰጥም ቀደም ሲል የተነሱ ውንጀላዎችን የሚያስተባብል መግለጫ ማምሻውን አውጥተዋል። ድብደባው የተፈጸመው በገበያ ማዕከልና ሆቴል ላይ መሆኑን፣ እስካሁን ቢያንስ 76 ሰዎች መቁሰላቸውን መታወቁም ተገልጿል። መቀሌ የሚገኘው ሪፖርተራችን ሙልጌታ ጽባ ያነጋገራቸው የዓይን እማኝ እንደሆኑ የተናገሩ ሰዎች በጥቃቱ ንብረትም እንደወደመ ተናግረዋል። ይኸው የህወሓት መግለጫ አያይዞም ድብደባው የተፈጸመው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ጉዳይ ላይ ለመነጋገር ስብሰባ በጠራበት ጊዜ መሆኑን ጠቁሞ በክልሉ በተለያዩ አካባቢዎች መንግስቱ በሚፈጽማቸው የአየር ጥቃቶች ሲቪሎች ላይ የህይወትና የአካል ጉዳት እየደረሰ መሰረተ ልማትም እየወደመ ነው ብሏል። ህወሓት አክሎም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስትና አጋዥ ባላቸው አጋሮቹ ላይ ተጽዕኖ እንዲያሳድር አሳስበዋል። በክልሉ ውስጥ ባለው የትራንስፖርትና የስልክ ችግር ምክንያት በአላማጣ ላይ ተፈጽሟል የተባለውን ጥቃት በአካል ተገኝቶ ለማጣራት አለመቻሉን ሪፖርተራችን ሙልጌታ ገልጿል። ስለ ሁኔታው ከመንግስቱ ባለስልጣናት ምላሽ ለማግኘት ጥረት እያደረግን እንገኛለን። ዛሬ ያደረግናቸው ተከታታይ ጥረቶችም አልተሳኩም። ይሁን እንጂ የኮሚኒኬሽን አገልግሎቱ የፈጠራ ቅጥፈቶች ለጊዜው ቢያደናግሩም እውነት የመሆን አቅም ግን የላቸውም በሚል ርዕስ ማምሻውን ባወጣው መግለጫ ህወሓት ትግራይ ውስጥ አጎራባቹን አማራና አፋር ክልሎች ውስጥ ፈጽሟል ያላቸውን ጥፋቶችና በደሎች ዘርዝሮ አፈቀላጤዎቹ ያላቸውን የምዕራብ ሚዲያና አብረዋቸው በሰብአዊ መብት ስም የሚሰሩ ያላቸውን ተቋማት አውግዟል። መግለጫው አያይዞም ሰሞኑን ምዕራብ ትግራይ ላይ ተፈጽመዋል ተብለው በሰብአዊ መብት ተሟጋጅ ተቋማት የወጣውን ሪፖርትና የመገናኛ ብዙሃን ዘገባዎችን የፈጠራ ክስ ሲል አስተባብሏል። ለመንግስቱ የዜጎች ሰብአዊ መብት ጉዳይ ቁልፍ አጀንዳ እንደሆነ የሚናገረው ይኸው የኮሚኒኬሽን አገልግሎቱ መግለጫ ኢትዮጵያ የጀመረችው ለውጥ ሰው ተኮርና ለሰዎች መብትና እሴት ከፍተኛ ዋጋ የሚሰጥ ነው ብሏል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በምዕራብ ትግራይ በአማራ የጸጥታ ኃይሎች በትግራይ ተወላጆች ላይ የጅምላ እስር፣ የግድያና መፈናቀል የተፈጸመ መሆኑን የሚገልጸው ያልተረጋገጠው አዲስ ሪፖርት ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ገልጿል። የውጭ ጉዳይ ሚኒስትሩ መግለጫ የተባበሩት መንግስታት እንደ አውሮፓ አቆጣጠር ከህዳር 2020 ጀምሮ 1.2 ሚሊዮን ሰዎች ከምዕራብ ትግራይ በኃይል መፈናቀላቸውን ገልጾ ሁሉም የአማራ ኃይሎች በሰላማዊ ሰዎች ላይ የሚያደርሱትን ጥቃት እንዲያወግዙ እንጠይቃለን ብሏል። የውጭ ጉዳይ ሚኒስትሩ መግለጫ የኤርትራ ኃይሎች ከኢትዮጵያ እንዲወጡ በድጋሚ ጥሪያችንን እናቀርባለን ብሏል። መግለጫው የኢትዮጵያ መንግስት ባለስልጣናት እነዚህ ሪፖርቶች በመመርመር ትክክለኛነታቸውን በማረጋገጥ የጥቃቱ ፈጻሚዎችን ተጠያቂነት እንዲያሰፍኑ፣ ሁሉን አሳታፊ የሆነ ግልጽ ምርመራ እንዲያደርጉ እንጠይቃለን ሲል አሳስቧል። በኢትዮጵያ ሁሉም ታጣቂ ወገኖች ሰላማዊ ሰዎች ላይ የሚያደርሱትን ጥቃት እንዲያቆሙ እናሳስባለን ሲልም አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መግለጫ በመጨረሻም ጦርነቱ እንዲቆም፣ የሰብአዊ መብት ጥሰትና ጥቃት እንዲያበቃ፣ ያለምንም ቅድመ ሁኔታ ለተረጂዎች የሰብአዊ ተደራሽነት እንዲኖር፣ ሁሉን አካታች ውይይት እንዲጀመር ጥሪያችንን በድጋሚ እናሰማለን ብሏል። ካሜሩን ውስጥ በቻድ ሐይቅ አካባቢ በሚጥለው ዝናብ መቀነስ እየደረቀ በመጣው ወንዝ ሳቢያ በተፈጠረው የውሃ እጥረት በአካባቢው ማህበረሰብ አባላት መካከል ግጭት መባባሱ ተነገረ። በሰሜን ካሜሩን ጫፍ የተነሳው ድርቅ በሰብልና ከብቶች ላይ ጉዳት በማድረሱም የአካባቢውን ሕይወት እንዲከብድ ያደረገው መሆኑ ተገልጿል። በተለይ በሐይቁ ዳርቻ በሚኖሩ አሳ አጥማጆችና ገበሬዎች ዘንድ የተረፈችውን ነገር ለመቆጣጠር ግጭት መከሰቱ የአካባቢው ነዋሪዎች አስረድተዋል። የተባበሩት መንግስታት የሰሜን ካሜሩንን አካባቢ የሚመግበው ትልቁ የቻድ ሐይቅ ባለፉት 10 ዓመታት ውስጥ 95% መቀነሱን አስታውቋል። የመንግስታቱ ድርጅትና የካሜሩን መንግስት በርስ በርስ ግጭት ውስጥ የሚገኙትን በአካባቢው የሚኖሩ የማህበረሰብ አባላትን ለማስማማት ያደረጉት ጥረት ፍሬ አለማስገኘቱን ገልጸዋል። የተባበሩት መንግስታት የስደተኞች ኮሚሽነር በካሜሩን እና በማህበረሰቡ መካከል የተከሰተውን የእርስ በርስ ግጭት እየሸሹ ወደ ጎረቤት ቻድ የተሰደዱ ሰዎች ቁጥር 82,000 መድረሱንም ዛሬ ባወጣው መግለጫ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዚደንት ጆ ባይደን ትናንት ባሰሙት ንግግር የኮቪድ-19 ኦሚክሮን ቫይረስ ዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ገልጸው አሜሪካውያን ክትባቶቹን ወይም የማጠናከሪያ ክትባቱን እንዲወስዱ አሳስበዋል። ፕሬዚደንቱ ክረምቱን ከባድ ህመምና ሞት እየተመለከትንበት ነው በማለት ኮቪድ-19 እያስከተለ ያለውን ጉዳት አደገኝነት ገልጸዋል። የውጭ የመረጃ ተቋማትና ዓለም አቀፍ የሽብር ድርጅቶች ዩናይትድ ስቴትስ ውስጥ የሚያሰራጩትና የሚነዙት የሐሰት ወሬ እየሰራ ይመስላል ያሉት አንድ ከፍተኛ የአገር ውስጥ ደህንነት ባለስልጣን፣ ይህም በመጪዎቹ ሳምንታት ውስጥ የሽብር አደጋን ሊያስከትል ይችላል የሚል አዲስ ስጋት ማሳደሩን ተናገሩ። ባለፈው ዳር ታትሞ ከወጣው የጸረ ሽብርና ጥናታዊ ዘገባ ጋር ተመሳሳይነት እንዳለው የተነገረለት ይህ ማስጠንቀቂያ የወጣው የገና በዓልና አዲሱን ዓመት እንዲሁም አንደኛ ዓመቱን ከሚይዘው እንደ አውሮፓ አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንፃ ላይ የተካሄደውን የወረራ ጥቃት በሚታሰብበት ጊዜ መሆኑ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ አክራሪነትን አስመልክቶ ከትናንት በስቲያ ረቡዕ በተዘጋጀው ፎረም ላይ የተናገሩት የአገር ውስጥ ጉዳይ ደህንነት ሚኒስትሩ ከፍተኛ ባለስልጣን ጆን ኮሆን ስጋቱ ይበልጥ አደገኛና ተለዋዋጭ ሊሆን እንደሚችል አስረድተዋል። ሽብርተኝነትን በመቋቋም መሻሻል አሳይተናል፣ አሁንም ዕለት ተዕለት መሻሻላችንን እንቀጥላለን ያሉት ባለስልጣኑ፣ ይሁን እንጂ አሁንም ገና ብዙ ይቀረናል ብለዋል። ባለፈው ዳር የወጣው የጸረ ሽብር ዘገባ ዩናይትድ ስቴትስ በዚህ ዓመት መጨረሻና በሚቀጥለው አዲሱ ዓመት መጀመሪያ ላይ ከአገር በቀል አክራሪዎች የሽብርተኝነት አደጋ ሊገጥማት እንደሚችል ያለውን ስጋት አመልክቷል። ይሁን እንጂ አክራሪነትን አስመልክቶ በተደረገው በትናንቱ ውይይት የውጭ መንግስታት የመረጃ ተቋማት በሚያደርጓቸው በርካታ ተግባራት ጉዳዩን ያወሳሰበው መሆኑን ባለስልጣኑ ተናግረዋል። ብዙዎቹ በዘመቻ መልክ ከውጭ ያለማቋረጥ የሚነዙ እጅግ የተወሳሰቡ የሐሰት መረጃዎች እንደሚደርሳቸውም ገልጸዋል። ኮሆን እነዚህ የተሳሳቱ መረጃዎች ከማኅበራዊ ሚዲያውም አልፈው የዋና ዋና ዜና አውታሮችን ትኩረት የሚያገኙበት የተወሳሰበ መንገድ አላቸው ብለዋል። የተዛቡ ወሬዎች ለብዙ ሰዎች በደረሱና ብዙዎችም በተቀባበሉት ቁጥር ከዚያ መካከል በሰሙት ነገር የሚነኩ ወይም በመቆጣት ተነስተው ላልሆነ ተግባር የሚገፋፉ ሰዎች መኖራቸው ተብራርቷል። የአገር ውስጥ ደህንነት ሚኒስትሩ አሌጃንድሮ ማዮርካስም ባለፈው ማክሰኞ የስጋት የመነጨው እየተነዛ ከሚገኘው የሐሰት ኢንፎርሜሽን ዘመቻ ውጤት የተነሳ መሆኑን ተናግረዋል። የተሳሳተ ወሬ ዘመቻ የደህንነታችን ስጋት ምንጭ ሆኗል ብለው መናገራቸውም ተዘግቧል። ቻይና እና ኢራን የሩሲያን ፈለግ ተከትለው የአገር ውስጥ የፖለቲካ ልዩነቶችን በመጠቀም የተሳሳተ ኢንፎርሜሽን እንደሚነዙ ተነግሯል። ቻይና እና ሩሲያ የተቀናቃኞቻቸውን ዩናይትድ ስቴትስን የጠፈር ሳተላይት GPS እና የአውሮፓውያኑን ጋሊሊዮ ሳተላይትን የቅኝት ስርዓት ለመፎካከር የቴክኖሎጂ ጥምረት እየፈጠሩ መሆናቸው ተነገረ። ይህ የሆነው ሁለቱ አገሮች ወታደራዊና ስትራቴጂካዊ ትብብር ለመፍጠር እየተቃረቡ መሆናቸው እየተነገረ ባለበት በዚህ ወቅት መሆኑም ተመልክቷል። ሁለቱ አገሮች ለተጨማሪ እይታ የሚረዳቸውን የሳተላይት ቴክኖሎጂዎች በየአገሮቻቸው መሬት ላይ ለመትከል ተስማምተዋል። በዚህ ዓመት መጀመሪያ ላይ የሩሲያን ግሎናስ የተባለውን የሳተላይት ጣቢያ ቻይና በምድሯ እንድትተክል ፈቅዳለች። ሩሲያም በአጸፋው ቻይና ቤይዳው የተሰኘውን የሳተላይት መሳሪያዋን ሩሲያ ውስጥ እንድትተክል ተስማምታለች። ይህ ሁለቱ አገሮች ሰፋ ያለውን የዓለም ክፍል እንዲቃኙ ተጨማሪ አቅም የሚፈጥርላቸው መሆኑ ብቻ ሳይሆን በሁለቱም አገሮች መካከል እየታየ ያለው ስምምነት የበለጠ መግባባትን እየፈጠረ መምጣቱን እንደሚያሳይ ተነግሯል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች ሳተላይት የ21ኛው ክፍለ ዘመን ወታደራዊ አቅም በተለየ መልኩ የሚገነባ መሆኑን ገልጸዋል። ሁለቱ አገሮች በተለይ ቻይና ከዩናይትድ ስቴትስ ጋር የምታደርገውን ፉክክር ለምዕራቡ ዓለም አደጋ መሆኑንም አስረድተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን እንደ አውሮፓ አቆጣጠር ህዳር 17 ለጋዜጠኞች በሰጡት መግለጫ ይህ ነገር እጅግ አደገኛ የሚያደርገው በዓለም አቀፉ ማህበረሰብ ላይ የሚደቅነው አደጋ ነው፣ ለስትራቴጂካዊ መረጋጋትም አደገኛ ነው ብለዋል። ባለፈው ወር ሄይቲ ውስጥ ታግተው ከነበሩት ሚስዮናውያን አሜሪካውያን መካከል ወደ ኋላ ቀርተው የነበሩ 12 ሰዎች በትናንትናው ዕለት መለቀቃቸው ተሰማ። አንድ ካናዳ ዜጋን ጨምሮ 16 የሚሆኑ አሜሪካውያኑ ሚስዮናውያን The 400 ማዋዞ በተባለ የወንብድና ወይም ጋንግ ቡድን አባላት ለገንዘብ ሲባል ታግተው የተወሰዱ እንደ አውሮፓ አቆጣጠር ጥቅምት 16 እንደነበር በዘገባው ተገልጿል። ቀደም ሲል ከተለቀቁት ጋር 17ቱም ሰዎች በደህና ሁኔታ እንደሚገኙ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 8 2014 ዓ.ም ዝግጅታችንን ነው በካሜራ ድምጽ በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንውሰዳችሁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ባካሄደው ልዩ ስብሰባ አውሮፓ ህብረትን ጨምሮ ስብሰባውን የጠሩት አባል ሀገራት በኢትዮጵያ አስከፊ ደረጃ ደርሷል ያሉትን የሰብአዊ መብቶች ይዞታ የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። የአፍሪካ ሀገራት ተወካዮች በበኩላቸው በኢትዮጵያ ስብሰባ መጠራቱን ተቃውሞ የአፍሪካ ህብረት ችግሩን ለመፍታት የሚያደርገው ጥረት እንዲከበር ጠይቀዋል። በጄኔቫ የተካሄደውን ልዩ ስብሰባ ተከትሎ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክር ቤቱ ከኮሚሽኑ ጋር በመተባበር ያካሄደው ምርመራ ያለ በተመሳሳይ ጊዜ የተፈጸሙ ጥሰቶችን ለመመርመር ሌላ ቡድን መቋቋሙ አላስፈላጊ ነው ሲል ተቃውሞ አሰምቷል። የልዩ ስብሰባ ሂደቱን የተከታተለችው ስመኝሽ የቆየ ተጨማሪ አላት።
ዛሬ በጄኔቫ የተካሄደውንና በኢትዮጵያ እየደረሰ ነው የተባለውን አስከፊ የሰብአዊ መብቶች ጥሰት የገመገመው 33ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ስብሰባ የጠሩት የአውሮፓ ህብረትን ጨምሮ 52 የምክር ቤቱ አባላትና ታዛቢዎች ናቸው። የዓለም አቀፉ ሰብአዊ መብቶች ምክር ቤት ምክትል ኮሚሽነር ናዲያ አልናሺፍ ስብሰባውን በከፈቱበት ወቅት ባደረጉት ንግግር በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በሰብአዊነት ላይ ያደረሰ ያለው ተጽዕኖ መጨመሩንና እስካሁን በሰሜን ኢትዮጵያ የሚኖሩ ከ9.4 ሚሊዮን ሰዎች በላይ ለምግብ እጥረት መጋለጣቸውን ተናግረዋል። ምክትል ኮሚሽነሩ አክለው በኢትዮጵያ ህዝቦች ላይ እየደረሰ ያለውን ሰብአዊ መብት ጥሰት ለማስቆም በጦርነት ውስጥ የሚሳተፉ ሁሉም አካላት ያለምንም ቅድመ ሁኔታ ውጊያ እንዲያቆሙና ወደ ውይይት እንዲመጡ ጥሪ ያቀረቡ ሲሆን መንግስት ባስቸኳይ አዋጁ ስም እያደረሰ ነው ያሉትን የመብት ጥሰትም እንዲያቆም ጠይቀዋል። ናሽፍ እንዳሉት መንግስት ባስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ሀገሪቱ ባለም አቀፍ የሰብአዊ መብቶች ድንጋጌ መሰረት ካለባት ኃላፊነት ጋር የሚሄድ መሆኑን እንዲያረጋግጥ መናገር ፈልጋለሁ። ከቅርብ ጊዜያት ወዲህ ባስቸኳይ አዋጁ ስም ባለስልጣናት የሚወስዷቸው እርምጃዎች መንግስት የጋራ ምርመራውን ምክረ ሐሳብ ለመፈጸም ካሳየው ቁርጠኝነት ጋር የሚሄድ አይደለም ብለዋል። የመንግስታት ድርጅቱ የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ስብሰባ እንዲያካሂድ ጥሪ ካቀረቡት ሀገሮች መካከል የኖርዲክ ባልቲክ ሀገራትን ወክለው የተናገሩት የዴንማርክ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ የተካሄደ ባለው ጦርነት ተሳታፊ የሆኑ አካላት እያደረሱት ያለው የወሲብና የጾታ ጥቃት፣ ዘርን መሰረት ያደረገ ጥቃትና የጥላቻ ንግግር እያሳሰባቸው መሆኑን ጠቅሰው የደረሱትን ጥቃቶች የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል።
ኢትዮጵያ መንግስት ግብረ ኃይል በማቋቋም ተጠያቂነትን ለማስፈንና ጥቃት አድራሾቹን ለፍትህ እንዲቀርቡ የሚያደርገውን ጥረት እናደንቃለን። ሆኖም በዚህ ተቋም የሚደረገው ምርመራ የደረሰውን የመብት ጥሰት መጠን ሊሸፍንና ተጠያቂነት ለማስፈን ዓለም አቀፍ ደረጃ ሊያሟላ አይችልም የሚል ስጋት አለን። ስለዚህ ተጨማሪ ገለልተኛ ዓለም አቀፍ ተቋም ምርመራውን ማካሄዱ አስፈላጊ ነው። ይሄ የደረሱ ጥሰቶች መረጃ በወቅቱ እንዲሰበሰብና ፍትህ እንዲሰፍን ይረዳል።
የምክር ቤቱ ልዩ ስብሰባ እንዲካሄድ ጥሪ ያቀረበው ሌላው የአውሮፓ ህብረትን ወክለው የተናገሩት የስሎቫኒያ ተወካይ በበኩላቸው የአውሮፓ ህብረት በኢትዮጵያ ላይ ላለው ቀውስ ወታደራዊ ኃይል መፍትሄ ይሆናል ብሎ እንደማያምንና የአፍሪካ ህብረትን ጨምሮ በቀጠናው ባሉ ሀገሮች ሰላም ለማስፈን የሚደረጉ ጥረቶችን እንደሚደግፉ አረጋግጠዋል። ሆኖም በኢትዮጵያ በአስቸኳይ ጊዜ ከታወጀ ጊዜ አንስቶ እየታሰሩ ያሉ ሰዎች ዙሪያ ግልጽነት እንዲኖር የታሰሩባቸው ቦታዎችም እንዲጎበኙ ጠይቀዋል። ቀደም ሲል በጥምረት የተካሄደው ምርመራ ለማጎልበት ዓለም አቀፍ ገለልተኛ ቡድን መቋቋም አለበት ብለን እናምናለን ያሉት የስሎቫኒያ ተወካይ በሀገር ውስጥ የሚደረገውን ጥረት ለማገዝና ተጠያቂነት ለማረጋገጥ ይህ አስፈላጊና በፍጥነት መደረግ ያለበት ነው ብለን እናምናለን ብለዋል። በልዩ ስብሰባው ላይ ኢትዮጵያን ወክለው ንግግር ያደረጉት በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ዘነበ ከበደ በበኩላቸው የኢትዮጵያ መንግስት በጦርነት ወቅት ደረሱ የተባሉ የመብት ጥሰቶችን ለመመርመር ከዓለም አቀፍ ተቋማት ጋር ትብብር ስታደርግ መቆየቷን አስታውሰዋል።
The Office of the High Commissioner for Human Rights and the Ethiopian Human Rights Commission
የጋራ ጥረታችንን ለመደገፍ የመንግስታቱ ድርጅት የሰብአዊ መብት ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያ ደረሱ የተባሉ የሰብአዊ መብት ጥሰቶች ዙሪያ የጋራ ምርመራ አድርገዋል። የተላለፉትን ምክረ ሐሳቦች ለመተግበርም ያለንን ቁርጠኝነት ግብረ ኃይል በማቋቋም አሳይተናል።
አምባሳደር ዘነበ አክለው የሰብአዊ መብቶች ምክር ቤቱ ዛሬ በኢትዮጵያ ላይ ያካሄደው ልዩ ስብሰባ ምክር ቤቱን የተሰወረ አጀንዳ ለማስፈጸም ግፊት ማድረጊያ ለመጠቀሚያነት የቀረበ ነው በማለት ኢትዮጵያ ልዩ ስብሰባው የሚያሳልፋቸውን ማንኛውንም ውሳኔዎች እንደማትቀበልና እንደማትተገብር ተናግረዋል።
The government of Ethiopia has once again invited the office of the High Commissioner to jointly investigate.
የመጀመሪያ ምርመራ ከተጠናቀቀበት ጊዜ አንስቶ ኢትዮጵያ የሰብአዊ መብት ኮሚሽን ቢሮ በአፋርና በአማራ ክልሎች የደረሱ የመብት ጥሰቶች ዙሪያ ተጨማሪ የጋራ ምርመራ እንዲያደርጉ ጥሪ አቅርበናል። ይህ ስብሰባ ግን በህወሓት ሽምቅ ተዋጊዎች የደረሰውን የንብረት ውድመት አስገድዶ መድፈርና ህጻናትን ለውትድርና መጠቀም አላወግዝም። ይህ ሽብርተኛ ቡድን ለትግራይ ክልል ሰብአዊ እርዳታ የሚያገለግሉ ከ1000 በላይ እህል ጫኝ መኪናዎችንና አቅርቦቶችን ለውጊያ ተጠቅሞበታል። የምግብ ማከማቻ መጋዘኖችን፣ የኢንዱስትሪ ተቋማትን፣ ትምህርት ቤቶችን፣ የጤና ተቋማትን አውድሟል። ይህን ስብሰባ የጠሩት ሀገራት ግን ስለዚህ ደንታ አይሰጣቸውም። ይልቁንም ፍላጎታቸው በኢትዮጵያ መንግስት ላይ ለመጫን ቆርጠው ተነስተዋል።
በስብሰባው ላይ 13 የአፍሪካ ሀገራትን ጨምሮ 22 ሀገራት ምክር ቤቱ በኢትዮጵያ ላይ ያካሄደውን ልዩ ስብሰባ የተቃወሙ ሲሆን አፍሪካን ወክለው የተናገሩት የካሜሩን ተወካይ ስብሰባው የአውሮፓ ሀገራት ኢትዮጵያ ችግሯን ለመፍታት እያደረገች ያለችውን ጥረትና የአፍሪካ ሀገራት ችግሩን ለመፍታት እያደረጉ ያለውን ጥረትም ከግምት ውስጥ ያልከተተ ነው ብለዋል። የስብሰባው መካሄድ እየተካሄደ ያለውን ጥረት እንደሚያደናቅፍ በመግለጽም የምክር ቤቱ አባላት የሚተላለፈውን ምክረ ሐሳብ እንዲቃወሙ ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በ3ኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽህፈት ቤታቸው አስታውቋል። የኢትዮጵያው መሪ በዛሬው ዕለት ከቱርክ ፕሬዚዳንት ጣይብ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጇ ፕሬዚዳንት ጽህፈት ቤት አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አለው።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቱርክ ኢስታንቡል መግባታቸውን ጽህፈት ቤታቸው ያስታወቀው በዛሬው ዕለት ነው። ጠቅላይ ሚኒስትሩ በዚያ የተገኙት በ3ኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ መሆኑንም አመልክቷል ጽህፈት ቤቱ። የህወሓት ኃይሎችን ከአማራና አፋር ክልሎች ለማስወጣት የተካሄደውን የቅርብ ጊዜ ውጊያ በአካል ተገኝተው የመሩት ጠቅላይ ሚኒስትሩ ወደ አዲስ አበባ የተመለሱት ባለፈው ሳምንት መጨረሻ ነው። ወደ ቱርክ ያደረጉት የውጭ ጉዞም ከግንባር መልስ የመጀመሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከቱርክ ፕሬዝዳንት ሬሴፕ ታይብ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጁ አገር መሪ ጽህፈት ቤት አስታውቋል። የውይይቱ ዝርዝር ግን አልተገለጸም። የኢትዮጵያው መሪ ቆየት ብለው በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የሁለቱ አገራት ግንኙነት ሁሌም በመከባበር ላይ የተመሰረተ ነው ብለዋል። ትብብርን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል በማለትም አክለዋል። በጉባኤው ላይ የተሳተፉ የሚገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ቀደም ብለው ባደረጉት ንግግር በአፍሪካ ህብረት አጀንዳ 2063 መሰረት ቱርክ በአፍሪካ የውጭ ቀጥታ ኢንቨስትመንት፣ በሰው ኃይልና በመሰረተ ልማት ያላትን ንቁ ሚና አድንቀዋል። ቱርክና ሌሎች አጋሮች የአፍሪካን የድህረ ኮቪድ-19 ኢኮኖሚ ማገገሚያ በግብርና ማዘመን፣ በኢንዱስትሪያላይዜሽን፣ በመሰረተ ልማት ዝርጋታና በቴክኖሎጂ ሽግግር ዘርፎች እንዲደግፉ ሚኒስትር ዴታው ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር አስታውቋል። 3ኛው የቱርክ አፍሪካ አጋርነት ጉባኤ የላቀ አጋርነት ለጋራ ልማትና ብልጽግና በሚል መሪ ቃል ከአፍሪካ ህብረት ጋር በመተባበር የተዘጋጀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከዚሁ የቱርክ ዘገባ ሳንወጣ ኢስታንቡል በያዝነው ሳምንት ለሁለት ቀናት የሚዘልቅ በአፍሪካ ላይ ያተኮረ ጉባኤ በማስተናገድ ላይ ትገኛለች። ይህም ቱርክ በአፍሪካ ላይ ያላትን ዲፕሎማሲያዊና ምጣኔ ሀብታዊ ተጽዕኖ ለማጎልበት የያዘችው የቅርብ ጊዜ ጥረት ተደርጎ ተወስዷል። ዶሪያን ጆንስ ከኢስታንቡል ለአሜሪካ ድምጽ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ዓለም አቀፉ የኮቪድ-19 ወረርሽኝ ሳቢያ ለሁለት ዓመታት ከዘገየ በኋላ ኢስታንቡል የቱርክና የአፍሪካ አጋርነት የሚል ስያሜ የሰጠችውን ጉባኤ ዛሬ ማስተናገድ ጀምራለች። ይሁንና አዲሱ የኮሮና ቫይረስ ዝርያ ኦሚክሮን እየተዛመተ ባለበት በአሁኑ ወቅት ከጉባኤው መክፈቻ ጥቂት ሰዓታት ቀደም ብሎ ባለው ጊዜ እንኳን ማን እንደሚሳተፍ ሙሉ በሙሉ ግልጽ አልነበረም። ጉባኤው ቱርክ 30 አዳዲስ ኤምባሲዎችን በመክፈትና ጠንካራ የንግድ ፖሊሲ በማራመድ በአፍሪካ ያላትን የጎላ ዝንባሌ ያሳየችበት ጥረት አካልም ነው። ጃሌል ሃርቻው ዋና መቀመጫውን በጄኔቫ ያደረገው ግሎባል ኢኒሺየቲቭ የተባለውና በሰሜን አፍሪካ የጸጥታ የፖለቲካና ኢኮኖሚያዊ ጉዳዮች ላይ ያተኮረው ተቋም ከፍተኛ አጥኚ ናቸው።
The Turks are also very convincing because they work fast. They offer construction projects at relatively affordable prices.
በርካታ ቆንስላዎችና ኤምባሲዎች አሉ። ይህም የተለመደው የምዕራባውያን አካሄድ አይደለም። ምዕራባውያን አገሮች የቱንም ያክል አስፈላጊ ቢሆኑ በሚቀጥሉት 2-10 ዓመታት ውስጥ በአመዛኙ በአፍሪካ ያሏቸውን ዲፕሎማሲያዊ መወካያዎቻቸውን እየዘጉ ነው የሚሄዱት። ቱርኮች በአንጻሩ በፍጥነት ስለሚሰሩ የግንባታ ፕሮጀክቶችን በአንጻራዊነት በተመጣጣኝ ዋጋ ስለሚያቀርቡና ከባህሉ ጋርም መጣጣም በመቻላቸው አካሄዳቸው በጣም አሳማኝ ነው።
እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓመተ ምህረት አንስቶ አገሪቱን ለ28 ጊዜያት በመጎብኘት የቱርኩ ፕሬዚዳንት ሬጂብ ታይብ ኤርዶዋን የአፍሪካ ቋሚ ጎብኚ ሆነዋል ማለት ይቻላል። ይሁንና ቱርክ በአፍሪካ ያላት ፍላጎት በርካታ የአፍሪካ ሀገሮችን ቅኝ የገዛችውን ፈረንሳይን ከመሳሰሉ ሀገሮች ጋር ሽኩቻ መፍጠሩ አልቀረም። በሊቢያውም ግጭት በግብጽ የሚደገፈውን አንጃ የሚፋለመውን ወገን ነው የደገፈችው። ያም ሁኔታ ታዲያ አንዳንድ የቱርክ የንግድ ተቋማት በእጅጉ ትርፋማ ከሆነው የግብጽ ገበያ እንድንወጣ አስገድዶናል በሚል ያማርራሉ። አሊ ኤረን ለኢንዱስትሪዎች የሚውል ማሞቂያ የሚያከፋፍል የቱርክ ኩባንያ ሊቀመንበርና ዋና ስራ አስፈጻሚ ናቸው።
In Egypt, there is a quite good textile industry there, and also automotive and other types of industries where we can, you know, find ourselves very comfortable in this industrial environment there.
ግብጽ ውስጥ በጣም ጥሩ የሆነ የጨርቃ ጨርቅ ኢንዱስትሪ አለ። በተጨማሪም መልካም የሚያሰኝ የኢንዱስትሪ ሁኔታና የቴክኒክ ሰዎችን ልናገኝ የምንችልባቸው የተሽከርካሪዎችና ሌሎች መሰል ኢንዱስትሪዎች አሉ። ስለሆነም ግብጽ ብዙ ሊሰራ ሲችል ያልሰራንባት ነች ማለት ይቻላል።
ሁለቱ አገሮች ያላቸውን ግንኙነት ለማሻሻል የቱርክና የግብጽ ዲፕሎማቶች ንግግሮችን ሲያደርጉ ቆይተዋል። አሁንም ንግግሮቹ ከኢስታንቡል ስብሰባ ጎን ለጎን ሊቀጥሉ እንደሚችሉም ይጠበቃል። የንግድ ግንኙነቶችንም የሚመለከቱ ውይይቶች መካተታቸው አይቀርም ነው የተባለው። አንካራ በቅርቡ ወታደራዊ ሰው አልባ አውሮፕላኖችን ለሞሮኮ መሸጧ ለቱርክ የመከላከያ ኢንዱስትሪ እንደ አንዳች ሁነኛ ምርታ ተደርጎም ተወስዷል። ቱርክ እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ ም አንስቶ ከአፍሪካ ጋር የምታደርገው የንግድ ልውውጥ በአምስት እጥፍ አድጎ ወደ 25 ቢሊዮን ዶላር መድረሱን መንግስታዊ ምንጮች ጠቁመዋል። ሆኖም ከቻይና ጋር ሲነጻጸር ግን አሁንም ያመጠን በእጅጉ ያነሰ ቢሆንም በሀገር ውስጥ ግን ለኤርዶጋን ከፍ ያለ ፖለቲካ ትርፍ ማስገኘቱ እሙን ነው። ዩሱፍ ኬናን ካክ በሱዳን የሰሩ የቀድሞ የቱርክ ዲፕሎማት ናቸው።
The government can portray itself to its voters as being a global player or supporting the friendly government like Muslim states for
መንግስት ራሱን ዓለም አቀፋዊ ተዋናይ አሊያም የሙስሊም መንግስታትን ለምሳሌ አክል በአፍሪካ ሶማሊያን እንደሚደግፍ አድርጎ ለመራጮች ማሳየት ይችላል። ስለሆነም ቱርክ ከአፍሪካ ጋር ያላት ትስስር በቱርክ ህዝብ ዘንድ ከፍ ያለ አድናቆት ያገኘ ነው። ስለዚህ ይህ ሶስት ነገሮችን እውን ያደርጋል። ቱርክ በዓለም ያላት ዕውቅና የንግድ ሸሪክነትና የሀገር ውስጥ ፖለቲካ ናቸው።
የቱርክ ኢኮኖሚ በምንዛሬ ቀውስ በተመታበት በአሁኑ ወቅት ጉባኤው ሊያስገኝ የሚችለውን ማንኛውንም ማጠናከሪያ ኤርዶዋን በአዎንታ ነው የሚቀበሉት። ይሁንና እያንዣበበ ያለው የኢኮኖሚ ቀውስ አንካራ በአፍሪካ የምታደርገውን ጥረት ለማስቀጠል የገንዘብ ምንጭ እጥረት ሊገጥማት ይችላል ሲሉ ተንታኞች ያስጠነቅቃሉ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች፣ አሁን ደግሞ በተከታዩ ዘገባ ወደ ባህር ዳር እንወሰዳችሁ። የህወሓት ታጣቂዎች በአማራና በአፋር ክልሎች አድርሰውታል የተባለውን ጾታዊ ጥቃት ለሴቶች መብት የቆሙ ዓለም አቀፍ ተቋማት ዝም ማለትን የሚያወግዝ ሰልፍ በባህር ዳር ከተማ ተካሂዷል። አስቴር ምስጋናው።
ብርቱካናማ ቀለም ያለው የአንገት ሸርፕ አንገታቸው ላይ ጣል ያደረጉ በሺዎች የሚቆጠሩ ሴቶች ናቸው ዛሬ በባህር ዳሩ ሰልፍ የታደሙት። ታዳሚዎቹ በአማራና በአፋር ክልል በሴቶችና በህፃናት ላይ ጾታዊ ጥቃት የሚያወግዝና ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትም ለጉዳዩ ትኩረት እንዲሰጡ የሚያሳስብ ነበር።
የሰብአዊ መብት ተከራካሪ ድርጅቶች በሴቶችና ህፃናት ላይ እየደረሰ ያለውን አስከፊ ጾታዊ ጥቃት እንዲያስቆሙ እንጠይቃለን።
ወይዘሮ ትጥቅነሽ አለሙ ሰልፍ የወጡበትን አላማ ሲገልጹ በኢትዮጵያ በተለይ በአፋርና በአማራ ክልል በህወሓት ታጣቂዎች ለተደፈሩ ሴቶች ድምጽ ለመሆን እንደሆነ ይናገራሉ።
በዓለም አቀፍ ደረጃ በሴቶችና ህጻናት ላይ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች የመውገዝና ድርጊቶችን በመቃወም ረገድ የወንዶች ድርሻ ዛሬ ከፍ ተብሎ እንዲታይ ነው የሚፈለገውና ወንዶች በነጭ ሪቫን፣ ሴቶች ደግሞ ብርቱካናማ ቀለም ባላቸው ቲሸርቶች፣ ስካርፖችና ሻሾች ደምቀው ጥቃቶችን በማውገዝ በዓሉን አክብረው ይውላሉ። በዚህም መሰረት እንደ ክልላችን በወራሪው ኃይል በርካታ እህቶቻችን፣ ሴት ልጆቻችንና እናቶቻችን ከሀገራችን ባህል ሃይማኖታችን ከሚፈቅደው ውጭና የማህበረሰቡን ስነ ልቦና ባላገናዘበ መንገድ እጅግ አስጸያፊ በሆነ መንገድ ጾታን መሰረት ያደረገ ጥቃት ተፈጽሞባቸዋል። ይሄ ጥቃት ደግሞ እንደ ሀገር፣ እንደ ክልል፣ እንደ ሰው ሁሉም ሊያወግዘው ይገባል። ከዚህ ጋር በተያያዘ ዓለም አቀፍ የሰብአዊ መብት ድርጅቶች፣ ዓለም አቀፍ የሰዎችን ድምፅ የሚያስተጋቡ ሚዲያዎች በእኛ ክልል እየተፈጸመ ያለው በአማራ ሕዝብ ላይ እየተፈጸመ ያለው ጾታ መሰረት ያደረጉ ጥቃቶችና አጠቃላይ የሰብአዊ መብት ጥሰቶችን ሰምተው እንዳልሰሙ፣ አይተው እንዳላዩ፣ ኢንተርናሽናል የሆነ የሚዲያ ሽፋን እንዳያገኙና በሴቶች ላይ እየተፈጸመ ያለው የመብት ጥሰት ዓለም አቀፍ የማህበረሰብ ግንዛቤ እንዳይኖረው በማድረግ ረገድ በቂ ሽፋን ባለመስጠት በህመማችን ላይ ተጨማሪ ህመም ፈጥረውብናል እና እግረ መንገዱንም እነዚህ ነጻነን የሚሉ ሚዲያዎች ነጻነታቸውን ለሁሉም ሰው እኩል በመቆም እኩል ድምጽ በመሆን ማሳየት ሲገባቸው ወገንተኝነት አይተንባቸዋል። ይህንንም ለማውገዝ ድምጻችንን ለመስጠት ነው ዛሬ የተገኘ ነው።
ወጣት መሰረትም ተመሳሳይ ሐሳብ ነው ያዘችው።
ዛሬ የመጣሁት ያለም አቀፍ የጾታ ጥቃትን ምክንያት በማድረግ እሱን ለመቃወም ነው የመጣነው። ታል በዚህ የህልውና አደጋ ደግሞ በብዛት እየተጠቁ ያሉት ሴቶችና ህጻናት በመሆኑ የነሱን ጥቃት ዓለም አቀፍ ሚዲያዎችም ሰብአዊ መብት ተቋማትም አይተው እንዳላዩ ዝም እያሉ ስለሆነ ይህንን እነሱ አትኩሮት ሰጥተው ሽፋን እንዲሰጡልን ነው የመጣነው።
በክብር እንግድነት የተገኙት የመስኖና ቆላማ አካባቢዎች ልማት ሚኒስቴር አይሻ መሐመድ በዓለም አቀፍ ደረጃ በየዓመቱ የሚከበረውን የጸረ ጾታዊ ጥቃት ቀንን ምክንያት በማድረግ በሀገራችን በሴቶች ላይ የደረሰውን ግፍ ድምጻችንን ከፍ አድርገን እናሰማለን ብለዋል።
በሴቶች ላይ ያደረሰው ግፍ፣ በደልና ወንጀል በእኛና በሴት ልጆቻችን እንዳይደገም መከላከል ማለት ነው። ውድ የኢትዮጵያ ሴቶች፣ ይህ ህዝባዊ የዛሬው ትዕይንትም ዓለም አቀፍ የጸረ ጾታ ጥቃት ቀንን ምክንያት በማድረግ የእህቴ ጠባቂ ነኝ አይ ኬር ፎር ማይ ሲስተር በሚል መሪ ቃል የሚካሄደው የንቅናቄ መርሃ ግብር አካል ሲሆን አሸባሪ ቡድን በሴቶችና ህጻናት ላይ ያደረሰውንና እያደረሰ ያለውን ጥቃት ለማውገዝ ድምፃችንን ለዓለም አቀፉ ማህበረሰብ ለማሰማት መልካም አጋጣሚ እንደሚፈጥር እምነቴ የጸና ነው።
የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ሰሞኑን ባካሄደው መጠነኛ የዳሰሳ ጥናት 147 ሴቶች በህወሓት ታጣቂዎች መደፈራቸውን ማረጋገጡን ገልጾ ነበር። በዚህ ጉዳይ ላይ የህወሓት ከፍተኛ አመራሮች ሰራዊታቸው በንጹሃን ዜጎች ላይ ፈጽመዋል የተባለውን ጥቃት በተደጋጋሚ ማስተባበላቸው ይታወሳል። በአማራ ክልል በህወሓት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ 70 ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ማድረጉ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተያያዘም ሰላማችን ይስፈን፣ የሴቶችና ህጻናት ጥቃት ይቁም በሚል መሪ ቃል ዓለም አቀፉ የሴቶች ጥቃት ማስወገድ ቀን በድሬዳዋ ከተማ በሰላማዊ ሰልፍ ተከብሯል። አዲስ ቸኮል ስርስራለው።
ድሬዳዋ ለጋህር አደባባይ ከሁሉም ቀበሌዎችና ትምህርት ቤቶች የተውጣጡ ሴቶች በተሳተፉበት ሰላማዊ ሰልፍ ላይ ተገኝተው ንግግር ያደረጉት የአስተዳደሩ ከንቲባ አቶ ከድር ጅዋር በሰሜን ኢትዮጵያ ሴቶች ለልዩ ልዩ ጥቃቶች መደረጋቸውንና ለዚህም ህወሓት ተጠያቂ መሆኑን አውስተው ሴቶችም ይህን ጥቃት ለመቀልበስ የሚጠበቅባቸው እንዲወጡ ጥሪ አቅርበዋል።
ሰብአዊ መብቶቻቸውን ከመገፈፍ ባለፈ ለመደፈር ለተለያዩ ጥቃቶች ተደርጓል። በዚህም ለተለያዩ የስነ ልቦና ጫናዎች ተጋላጭ ሆኗል። ከመኖሪያ አካባቢያቸው በመፈናቀልም በርካታ ማህበራዊ ችግሮች ተጋፍጧል። ለተጨማሪ ልፋቶችና የጤና ችግሮች ከመጋለጣቸው ባሻገር ለአስከፊ ስቃይና ሞት ይህ አሸባሪ ቡድን አሳልፎ ሰጥቷቸዋል።
በዚሁ መድረክ ላይ በክብር እንግድነት የተገኙት ሜጀር ጀነራል ጥሩ እያሰፋ በሰሜን ኢትዮጵያ በተነሳው ጦርነት ሴቶች በልዩ ልዩ መልክ እያደረጉ ያሉትን ድጋፍ ጠቅሰው ምስጋናቸውን አቅርበዋል።
ሁሉም ግንባር እየተካሄደ ያለውን ዘመቻ ውጤታማ ለማድረግ መላው ኢትዮጵያ ሴቶች የትግሉ አካል በመሆን ሰለቸኝ ደከመኝ ሳይሉ ከቤት ንብረታቸው ለተፈናቀሉ ወገኖቻችን ከተረፋቸው ሳይሆን ካላቸው ላይ በማካፈል በማስቀጠል የተጎዱ ወገኖችን በመንከባከብ እንዲሁም ስለ ሰራዊት ትጥቅና ስንቅ በማዘጋጀትና በማቀበል በሞራል በማበረታታትና ደም በመለገስ ለእናት ሀገር ጥሪ ፈጣን ምላሽ ለሰጣችሁ ለወገናችሁ ያላችሁን ፍቅርና ክብር በተግባር ጭምር ለገለጻችሁ ሁሉ የከበረ ምስጋናዬን አቀርባለሁ።
የአስተዳደሩ ሴቶችና ህጻናት ጉዳይ ቢሮ ኃላፊዋ ወይዘሮ ፈጡን ሙስጠፋ የአስተዳደሩት ሴቶች በአፋርና አማራ ክልል ችግር ላጋጠማቸው ወገኖች ላደረጉት ድጋፍ ምስጋና አቅርበዋል። በመድረኩ የድሬዳዋ ሴቶች ማህበርን በመወከል ንግግር ያደረጉት ወይዘሮ ቢፍቱ አባስ ሰልፈኞችን በመወከል ባለ 8 ነጥብ የአቋም መግለጫ አውጥተዋል። በአቋም መግለጫቸው በህወሓት ደርሷል ያሉትን ጉዳትና ጥቃት እንደሚቃወሙ እንዲሁም ከተጎጂዎች ጎን እንደሚቆሙ ልዩነታቸውን ወደ ጎን በመተው በአንድነት እንደሚቆሙ እንዲሁም የሚጠበቅባቸውን ድጋፍ ለማድረግ ቁርጠኛ እንደሆኑ አስታውቀዋል።
ጉዳት በደረሰባቸው ጎን እንቆማለን። ሁለተኛ፣ ሴቶች ከምንም ጊዜ በላይ የውስጥ ጥቃቅን ልዩነታችንን በማቻቻል አንድነታችንን እንጠብቃለን።
በሰላማዊ ሰልፍ ላይ በሴቶች ላይ ለተፈጸሙ ጥቃቶች በተደጋጋሚ ተወቃሽ የሆነ ህወሓት ሲሆን ህወሓት ግን በኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ምርማሪ በጋራ የተካሄደውን ምርመራ ውጤት እንደማይቀበለው እንዲሁም በልዩ ልዩ አካባቢዎች ህወሓት ፈጽሟቸዋል በተባሉ ሌሎች የመብት ጥሰቶች ላይም ገለልተኛ ምርመራ እንዲካሄድ መጠየቁ ይታወሳል። ዓለም አቀፉ የሴቶች ጥቃት ማስወገድ ቀን በመላው ዓለም ለ30ኛ ጊዜ በኢትዮጵያ ደግሞ ለ16ኛ ጊዜ በልዩ ልዩ ዝግጅቶች ይከበር ቆይቷል። የሴቶችን ጥቃት ለመከላከል በዋናነት ሴቶች በራሳቸው ተማምነው መቆም እንዳለባቸው የምትመክረው የሀፈተ የሳት ትምህርት ቤት የ9ኛ ክፍል ተማሪዋ ቅድስት አያሌው ነች።
እኛ ሴቶች ነገ የምንደርስበት አይታወቅም። ሁሉም ሴቶች እኩል መሆን አለበት። ሴት ማለት ነገ አገር መምራትም ያቀታ ሴት አይደለችም። ሴት እኛ ነገ ስናድግ አገራችንን እንመራለን። ስለዚህ የሴቶች ጥቃት በአካባቢያችን፣ በሰፈራችን፣ በማህበራችን ላይ በሚገኙ ሴቶች ላይ ጥቃት እንዳይደርስ እናሳስባለን። በመጀመሪያ ሴቶች በራስ መተማመን መኖር አለበት። ሴቶች በራሳቸው ከተማመኑ ማንም ሊደፍራቸው አይችልም። ማንም የሴቶችን ጥቃት ማንም ከወንድ የሚያንስበት ነገር የለም። እኛም ነገ የሴት ወንድ መሆን እንችላለን።
በሰላማዊ ሰልፍ ላይ ያገኘናት ሌላኛዋ ተሳታፊ በልዩ ልዩ መስኮች የሚታዩ የሴቶች ተሳትፎ እየተሻሻለ በመምጣቱ ደስተኛ እንደሆነች ትገልጻለች።
እኔ ስሜ የውብዳር ስንሻ ይባላል። የመጣሁትኝ ከኢትዮጵያ መንገዶች ባለስልጣን ነው። ሴቶች በቃ ከወንድ የበለጠ አቅም እንዳላቸው አይቼበታለሁ፣ በራሴም በመከላከያ ሰራዊቱም በሁሉም። እና ሴቶች ምን ጊዜ በፊት ሴቶች ወደታች እንደረግ ነበረ። በቃ ከወንዶች እኩል አለመሆናችን ራሳቸው ሴቶች ራሱ አንዳንድ ሴቶች ራሳችን ዝቅ እናደርግ ነበር። አሁን ግን ሴቶች በቃ ራሳችን ከወንድ እኩል ለን ብለን ወተን በመከላከያ ሰራዊቱ ብትል፣ በሮንዱ ብትል፣ በሁሉ አይነት ተሳትፎ በቃ ሴቶች ራሳችንን እያበቃን ያለ ነው። እንደ ሀገር ደግሞ ስታይ በቃ አብሶ በመከላከያ ሰራዊቱ ያለውን ነገር እኔ በጣም ደስ ነው ያለኝ።
የዓለም አቀፉ የሴቶች ጥቃትን የማስወገድ ቀን በዓለም አቀፍ ደረጃ ከህዳር 15 ቀን ጀምሮ ለ16 ቀናት የሚከበር ሲሆን በዓሉም ቀደም ብሎ ያከበረው የሶማሌ ክልል የሴቶች ግርዛትን እስከ ፈረንጆች 2025 ድረስ ሙሉ በሙሉ ለማስወገድ ባለመ ንቅናቄ አክብሮታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዘጋቢዎቻችንን አመስግነን አሁን ወደ ቤንሻንጉል ጉምዝ ክልል እንወሰዳችሁ። የቤንሻንጉል ጉምዝ ክልል በካማሽ ዞን ካማሽ ከተማ በጸጥታ ችግር ሳቢያ ተቋርጦ የነበረው መደበኛ የመማር ማስተማር ስራ መጀመሩን አስታውቋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ለስምንት ወራት ተቋርጦ የነበረው ትምህርት በካማሽ በዚህ ሳምንት ተጀምረዋል ብለዋል። የጸጥታውን ሁኔታ በማረጋጋት በሌሎች ቦታዎችም ትምህርት ለማስጀመር የክልሉ መንግስት እየሰራ ነው ብለዋል አቶ መለሰ። ናኮር መልካ ተጨማሪ ዘገባ ይዟል።
የቤኒሻንጉል ጉሙዝ የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ ካማሽ ዞን ውስጥ በጸጥታ ችግር ሳቢያ ለስምንት ወራት ገደማ ትምህርት ተቋርጦ የነበረ መሆኑን ለቪኦኤ ተናግረዋል። በዚህ ሳምንት ተጀመረ ያሉበት ሁኔታ ሲያስረዱ
ሰላም ባለበት ሁኔታ ውስጥ ነው ትምህርት ቤት መጀመር የሚቻለው እና በባለፉት 7 እና 8 ወር ወዲህ ኦልሞስት የትምህርት ስራ በሚፈለገው ልክ ማስኬድ አልተቻለም። በዛ ምክንያት ተቋርጦ የቆየበት ሁኔታ አለና አሁን ላይ እንግዲህ ችግሩን ለመቆጣጠርና ለመፍታት ያው ርዕሰ መስተዳድርና ሌሎች የካቢኔ አባላት እንደዚሁ የጸጥታ አመራሮች በዋናነት ዞኑ ላይ ቋሚ ምደባ አይነት ነገር ቁጭ ብለው እዛ አካባቢ ስራዎችን እየገመገሙ የኦፕሬሽን ስራዎች ጠላት ያለባቸው ቦታዎችን እንዲመቱ የማድረግና እየሸሸ ያለበት ሁኔታዎች አሉ። ያን መነሻ በማድረግ እንግዲህ ከማሺ ወረዳ ላይ ከተማው ማዕከል ላይ ተማሪዎች ትምህርት የሚጀምሩበት ሁኔታዎች የተፈጠረበት አግባብ አለ።
በካማሽ ዞን ውስጥ በሚገኙት ሌሎች ከተሞችና ወረዳዎች ውስጥም ትምህርት ለማስጀመር ሰላም እንዳይኖር እንቅፋት ሆነዋል ያሏቸው የታጠቁ ቡድኖች ላይ እየተወሰደ ነው ያሉትን እርምጃ አብራርተዋል።
የጫካ ሁኔታ አይደለም በክረምት ወቅት ቤኒሻንጉል በጋ ላይም ትንሽ የዛፉና እንጨቱ ሳሩ ትንሽ ቻሌንጅ ያደርጋል እና አሁን ባለው ሁኔታ ኦልሬዲ ጫካውም ደርቋል፣ እየተቃጠለ ነው ያለው። ምንም የሚደበቅበትና ተስፋ የሚያደርገው ነገር አይኖርም። መምታት ተጀምሯል ኦልሬዲ። ቢያንስ የ15 ቀን የወራት ጊዜ ሊወስድ ይችላል እንጂ ሙሉ በሙሉ አካባቢውን የመቆጣጠርና ሽፍታን የማጽዳት ስራ ውስጥ ከተሰሩ በኋላ ተማሪዎችን ትምህርት ማስጀመር የሚቻልበት ሁኔታዎች ይኖራሉ የሚል እንትን ያለን በኛ በኩል።
ኃላፊው ወደ ትምህርት ገበታቸው የተመለሱ ተማሪዎችን በቁጥር ባይጠቅሱም የተቀሩ ተማሪዎችን እንዲመለሱ ሰላምን የማስፈን ስራ በክልሉና በፌዴራል ጸጥታ ኃይሎች እየተሰራ ነው ብለዋል። በመተከል ዞንም ስላለው የትምህርት ሁኔታ ሲገልጹ
7ቱም ወረዳ ማለት በሚቻል መልኩ ወረዳ ማዕከል ላይ ትምህርት ኤሌመንተሪዎችን ጨምሮ ሃይስኩሎች በተሻለ ሁኔታ እየተማሩ ነው። እዛ የሚማሩባቸውና ተረጋግቶ የሚቀመጡት ደግሞ የተደራጀ የጸጥታ ኃይል ያለበት የፌዴራል ፖሊስ መከላከያ የክልሉ ጸረ ሽምቅ በተመሳሳይ ሚሊሻውን በማደራጀት እዛ አካባቢ ላይ ጥበቃዎች እየተደረጉ ከዚህ በፊትም ያልተፈናቀሉ የተወሰኑ አካባቢዎች አሉ። እነዛም እየተማሩ ነው ያሉ። በአሁኑ ሰዓት በመተከል ዞን ባለፈው ብሔራዊ ፈተና በተሳካ ሁኔታ ለማስኬድ የቻልንበት ሁኔታ አለ። አሶሳ ዞን ላይ ምንም ችግር የለም፣ እንደዚሁ አሳክተናል። ማኦኮሞ ላይም በተመሳሳይ መልኩ የ12ኛ ክፍል ብሔራዊ ፈተና በተሳካ ሁኔታ ነው ለማስኬድ የተቻለው። ከማሽ ላይ የነበረው ግን ያው ለማስኬድ አልተቻለም። በቀጣይ እንደ ሀገርም ትምህርት ሚኒስቴር ጋር በመነጋገር ፈተናዎች ድጋሚ የሚወጡበትና ተማሪዎች የሚፈተኑበት ሁኔታዎችን ለመፍጠር እየተሰራ ነው ያለው።
በሌላ በኩል ተማሪዎች ከትምህርት ገበታቸው እንዲስተጓጎሉ ያደረጉት ታጥቆ በክልሉ የሚንቀሳቀስ ራሱን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሁዴን በሚል የታጠቁ ኃይሎች ተገደው ጫካ ገብተው የነበሩ 56 የማህበረሰብ አባላት በዚህ ሳምንት ውስጥ በሰላም ተመልሰዋል ሲሉ ገልጸዋል። አቶ መለሰ የመንግስትን ጥሪ የማይቀበሉ የጉዴን አባላትን በተመለከተም ሲገልጹ
ጥሪዎችን በተደጋጋሚ አቅርበዋል። መተከል ዞን የተቀናጀ ኮማንድ ፖስትም የክልሉ መንግስትም በማወቅም ባለማወቅም በተጽዕኖም በጫናም ሽፍታው አስገድዶ ጫካ ያስገባቸው የብሔረሰቡ ተወላጆች በአጭር ጊዜ ውስጥ በተዘጋጀላቸው ወረዳ ማዕከል እዛ አካባቢ ላይ እንዲገቡ፣ ጠላትን ግን ሁለት አማራጮች አሉ። አንደኛ ትጥቅ ፈተው ወደ መንግስት እጅ መስጠት ነው። እጅ ስለሰጠም ዝም ብሎ የሚተው ነገር አይደለም። አሁን ያለው ውሳኔ ጠበቅ ያለ ነው። በህግም ጭምር የሚጠይቁበት አሰራር ይዘረጋል የሚል ውሳኔዎች ተቀምጠዋል።
በቤኒሻንጉል ጉሙዝ በተለይ በካማሽና መተከል ዞኖች ውስጥ ባለፉት 3 ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይም ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ወይም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ነው ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባችንን እናልፋለን። የህወሓት ኃይሎች የተለያዩ የአማራ ክልል አካባቢዎችን በተቆጣጠሩበት ወቅት ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ነዋሪዎችና የሰብአዊ መብት ድርጅቶች ይገልጻሉ። ለዚህ ማሳያ ከሆኑት ቦታዎች አንዷ ወደሆነችው ሐይቅ ከተማ በአንድ መኖሪያ ቤት አባትና ልጅን ጨምሮ 4 ንጹሐን በውጊያ ወቅት በተተኮሰ ከባድ መሳሪያ መገደላቸውን የአካባቢው ነዋሪዎች ተናግረዋል። ከሟቾቹ 3ቱ በአንድ ቀን እንደተገደሉ፣ አስክሬናቸውም በአንድ ላይ በግቢ ውስጥ መቀበሩን ነዋሪዎች ገልጸዋል። አራተኛዋ ሟች ደግሞ ህይወቷ ያለፈው በቀጣዩ ቀን በተተኮሰ ከባድ መሳሪያ መሆኑን፣ ለቀናትም በከተማዋ ጦርነት መደረጉን ነዋሪዎቹ አስረድተዋል። ወደ ስፍራው ተጉዞ የነበረው ኬኔዲ አባተ ዝርዝሩን ያሰማናል።
በሐይቅ ከተማ 04 ቀበሌ በተለምዶ ጨረቃው ሰፈር ተብሎ በሚታወቀው መንደር ወደሚገኝ ግማሽ አካሉ የፈረሰ አንድ የቤተሰብ ቤት አመራው። የጦርነት አስከፊ ውጤት የታየበት ይህ ቤት በስሩ የተጠለሉትን ማትረፍ ተስኖት የሐዘን ማቅ የለበሰ ነው። የህወሓት ኃይሎች በደቡብ ወሎ ዞን ወደምትገኘው ሐይቅ ከተማ ጥቅምት 10 መግባታቸውን ተከትሎ በከተማዋ የነበረው ውጊያ ከዚህ ቤት ብቻ አባትና ልጅን ጨምሮ የአራት ንጹሐን ሰዎችን ህይወት ቀጥፏል። የመንደሩ ነዋሪዎች እንደሚሉት ጥቅምት 12 2014 ዓ.ም በቤቱ አናት ላይ ያረፈ ከባድ መሳሪያ በእለቱ 3 ሰዎችን ገደለ። አስከሬናቸውም በቤቱ ደጃፍ ላይ በተቆፈረ በአንድ ጉድጓድ ውስጥ አርፏል። ወይዘሮ ከዲጃ ሰይድ ከመንደሩ ነዋሪዎች አንዷ ናቸው።
የመጣሁት እዚህ አቶ ሰይር ከበር ረቤ ባልተቤቱ ነው። ተፈራይ ተመስገን ይባላል። ሌላው ደግሞ ከሌላ መጥቶ እዚሁ እነሱ ጋር ይሻለኛል ብሎ ሸሽቶ አብሮ የተቀመጠ አስነቃበት የሚባል ያው እዚህ ቦታ ላይ ሁለት ክርስቲያን አንድ ሙስሊም፣ ባልተቤቱ ሙስሊም ነው፣ ተፈራዮቹ አቶ ተመስገን ክርስቲያን ነው፣ ከዚያ የሚመጣ ክርስቲያን ነው፣ ሁለት ክርስቲያን አንድ ሙስሊም ነው እዚህ ጉርጓጅ ውስጥ ያለ።
ሌላው የመንደሩ ነዋሪ የሆኑት መምህር ካሳይ አበጋዝ በወቅቱ የነበረውን ሁኔታ እንዲህ ገልጻሉ።
አስር ቀን ያህል ውጊያ ነበረ በሰፈራችን ራሱ። እኛም ከቤት አንወጣም አስሩን ቀን ሙሉ። አማልጠጣም ምግብ የሚሰራ ነገር የለም ምንም። ጎረቤት ለጎረቤት አንገናኝ እና በዛ ሰዓት ከባድ መሳሪያ ዝቤ ላይ ወደቀ። ድምፁ ተሰማል። ፍንጣሪው እስከኛ ቤት ድረስ ደርሷል። ከባድ መሳሪያ ይጣላል። በዛ ሰዓት እኛ ጭንቀት ውስጥ ነው። እነሱ ከተመቱ በኋላ እኛም ተረኛ ነን እያለ ነው ስንጠብቅ የነበረው እና በጣም ሰቀቀን ውስጥ ነው የቆየ። አርብ ቀን ነው የተመታው። ማታ መሸት ሲል ጨለማ ሲሆን ስንመጣ አጥቅተዋቸው አደረ ገሏቸው። አንድ ከባድ መሳሪያ በወቅቱ መቅበርም አልቻለ። አደሩ ዋሉ። አስከሬን ከሞቱ በኋላ 26 ሰዓት ብሎ አርብን አደሩ፣ ቅዳሜ ነው አሉ፣ ቅዳሜ ማታ የቀበር እና ሶስት ሰዎችን የተቀበር።
ከሟቾቹ አንዱ የሆኑት የቤቱ ባለቤት የአቶ ሰኢድ ሴት ልጅ በቀጣዩ ቀን በሌላ ከባድ መሳሪያ አባቷን ተከተለች። የ16 ዓመቷ ታዳጊ እጣው የደረሳት አባቷን ጨምሮ የመጀመሪያዎቹን ሟቾች ለመቅበር ዝግጅት በሚደረግበት ወቅት እንደሆነ አቶ ሰኢድ ኢማም ይናገራሉ።
የሞተ ሰው ሰይር ከረቢ የሚባል ከነ ልጁ ደግሞ ሁለት ክርስቲያኖች በሃይማኖት አሁን አንድ ብንሆንም ኢትዮጵያዊነትም የአቀባበር ስነ ስርዓታችን ይለያል። ቢጨን ቀን ግን በአንድ ቀብረናቸዋል። አነባብረን እንድንት አርብ ተመተው ቅዳሜ ለመቅበር 6 ሰዓት 7 ሰዓት አካባቢ ሲሞከር መልሶ ጥይት መድፍ ተወረወረ። ይሄ ሞርተር ያ ሞርተር እንደገና ልጅቱን ገደለ። ልጅቱን መታ። ከዚ ሆስፒታል ሄዲ አዴት ሞተ። እንዴት ያለ ልጅ የ18ኛ ክፍል ነው። የ10ኛ ክፍል ተማሪ እዛ እንትናለች። ልጅቱ ኮምበልሻ ሄዲ ተቀበረች ከሆስፒታል አልድን ብላ።
እናም ባለቤታቸውንና ልጃቸውን በተከታታይ የተነጠቁት የቤቱን ማውራ ሌላ የአራት ወር ህፃን ልጃቸውን እንደያዙ አካባቢያቸውን ጥለው እንደተሰደዱ ናቸው ይላሉ ወይዘሮ ከድቻ ሰኢድ።
ባልተቤቱ የአራት ወር ልጅ እዛ ነበርና መንደር ላይ ተሰዳ ተቀምጣ እያለ እችኛይቱ ላይ ደግሞ ሁለተኛ ወድቆ ሲመታ ያው ይሄን ጣለችውና ክፉ ቀን መጣና ደግሞ ያችን ለማስረፍ ደሴ ሄደች። ትልቁ 15 ዓመት ልጅ ናት። ልጇ ናታው። ከዛ እሷን ይሄኛውን ልጅ አራት ወሩ ላይ ትተው ልጅቷን ወደ ደሴ ይዛ እየሄደች እያለች ከዛ ልጅቷን ትድን አልቻለችም። መንገድ ላይ ወደ ሀኪም ይዛ ስትሄድ ሞተችባት እና እሷም አሁን እዚህ መምጣት አልቻለም። የምታየው ልጅ ተቀብሮ አባት እዚህ ባልተቤት መቃብር በረንዳ ላይ ተኝቶ ቤት እንደዚህ ሆኖ የት ነው የምትገባው? እኛም የሚያስለቅስም በቃ መሞት እንዳለ ሆኖ እንዳለ እያወቅን የሞቷ አሟሟቱ ግን አላግባብ መፈጸሙ በጣም ያሳዝናል።
አስተያየታቸውን ለአሜሪካ ድምጽ የሰጡት የመንደሩ ነዋሪዎች የጦርነትን አስከፊነት በመልካምነታቸው የሚገልጿቸውን ጎረቤቶች በማጣት በራሳቸው መንደር በደረሰው ጉዳት ማረጋገጣቸውን ያነሳሉ።
ከሟች ጎረቤቶቻችን ጋር በእውነት አንድ ቤተሰብ ነው። አይደለም ሳንገናኝ ውለን፣ አይደለም ቀን ቀርቶ ሳንገናኝ ከዋልን ማታ በስልክ እንደምን ዋልክ እየተባባል የምንደዋወል ሰዎች እነሱን ማጣት ማለት አባት እናት ጎረቤት አይደለም እንደ ጎረቤት አይደለም የምንላቸው እና ይህን ያህል ነው ስሜት ውስጥ ገብቼ የምነግርህ። ጦርነት አስከፊ ነው። ጦርነት አጥፊ ነው። በመሬት ላይ መኖር እኔ የሚያስጠላ ስለሆነ ጦርነት በእውነት ስሙም ራሱ ሊነሳ አይገባም። እንኳን አይደለም ልክ
እንዲህ አይነት ነገር በሚዲያ ነበር በሩቅ ሀገር የሚሰማው። ዘገደው ብሎ በራሳችን በጣም ቅርብ ጓደኞቻችንና ልዩ ጎረቤቶቻችንን አሳጥቶ ነው። መልካም ጎረቤታችን፣ መልካም ጓደኛችን ናት እሷ። እሱም መልካም ጎረቤታችን ነበር። ማህበራዊ ኑሮ እንዳልኖረ ምንም እንዳላደረግ ይኸው የምታዩ እዚህ ሊረሳ አይችልም።
ሞት ሊኖር ይችላል። እንቅስቃሴያችንም የተገደበ ነው። ወጣ ስንል እኮ መከላከያ እንደብቃችኋል የተባለ ቤታችን እንደገና መልሶ እየታሰሰ እና እኛን ራሱ እኔ አሁን ለፊቴ አልታያቸውም። ስታያቸው የሚጠይቁ ጥያቄና የጥላቻና ከፍተኛ እኛ ተደፍረናል፣ ተዘርፈናል፣ መግደል እንፈልጋለን፣ እንገላለን የሚባል ቃላት ሁሉ ጊዜ ስለሚያሸጠናቀቁ በጀርባ ሆኜ እየተከታተልኩ አሳልፋቸዋለሁ ሲንጋጉ ማለት ነው።
በውጊያ ወቅት ንጹሃንን ኢላማ በማድረግ ኢሰብአዊ ድርጊቶችን ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም በተደጋጋሚ እንደማይቀበል የገለጸው ህወሓት በተለያዩ ጊዜያት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የህወሓት ኃይሎች ከጥቅምት 10 እስከ ህዳር 28 በሃይቅ ከተማ በቆዩባቸው ጊዜያት ተከሰቱ የተባሉ ከነዋሪዎች ያገኘናቸውን ተጨማሪ መረጃዎች በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። በተከታዩ ዘገባ ወደ ደሴ እንሰዳችሁ። የህወሓት ኃይሎች ደሴን ከተማ ተቆጣጥረው በነበረበት ወቅት በከተማዋ የሚገኙ ታሪካዊና የቱሪስት መዳረሻ ቦታዎች ላይ ከፍተኛ ውድመትና ዘረፋ ማድረሳቸውን የደሴ ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ገለጸ። በተለይ በክልሉ ብቸኛውና የመጀመሪያው በሆነው ደሴ ሙዚየም ውስጥ የሚገኙ መንፈሳዊ፣ ታሪካዊና ባህላዊ ተንቀሳቃሽ ቅርሶች ተዘርፈዋል። ቅርጻ ቅርሶች፣ በቁፈራ የተገኙ ጥንታዊ መገልገያ መሳሪያዎች እና የእንስሳት ቅሪቶች ደግሞ ወድመዋል ሲል መምሪያው ገልጿል። መስፍን አራጌ ዝርዝሩን ይነግረናል።
ከ1973 ዓመተ ምህረት ጀምሮ በወሎ ሙዚየምነት ይጠራ የነበረውና ኢህአዲግ ወደ ስልጣን ከመጣ በኋላ ስያሜው ወደ ደሴ ሙዚየምነት የተቀየረው የቅርስ ማዕከልና የቱሪስት መስህብ ለከተማዋ መገለጫ ከሆኑ ታሪካዊና ባህላዊ ሀብቶች አንዱ ነው። በኢትዮጵያ ቀደምት ከሚባሉት በክልሉ ደግሞ ብቸኛውና የመጀመሪያው ሙዚየም እንደሆነ የከተማዋ ባህል፣ ቱሪዝምና ስፖርት መምሪያ ኃላፊ ሰይድ አራጋው ይናገራሉ።
ኢትዮጵያ ውስጥ ያሉ ታሪኮችን፣ ኢትዮጵያ ውስጥ ያሉ ባህሎችን፣ አጠቃላይ የኢትዮጵያ ማንነት የሚያሳይ ሙዚየም ነበር የነበረው። ይህ ሙዚየም ሲደራጅ ከብሔራዊ ሙዚየም ቀጥሎ ሁለተኛው ነው ማለት ይቻላል። በአማራ ክልል ደረጃ ደግሞ የመጀመሪያው ሙዚየም ነው። በወቅቱ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ናቸው ራሳቸው ይህን ሙዚየም ያስጀመሩት። ሙዚየሙ እጅግ በጣም ትልቅ፣ በውስጡ 22 ክፍሎች ያሉት፣ በ22ቱም ክፍሎች ውስጥ እንደየዘርፋቸው ተደራጅቶ የተቀመጠበት ነበር የነበረው።
የወሎን የአማራንና የኢትዮጵያን ታሪክ አካቶ ይዞ ነበር የሚባልለት ሙዚየም በህወሓት ኃይሎች መዘረፉንና ከጥቅም ውጭ መሆኑን የሙዚየሙ አስጎብኚ ፍስሐ ፈለቅ አስታውቀዋል።
የወሎ ህዝብ በአድዋ ጦርነት ይዘዋቸው ተጠቅመዋቸው የነበሩ የተለያዩ የጦር መሳሪያዎች አሉ። በቁጥር 22 የሚደርሱ እነሱ ሙሉ በሙሉ ተዘርፈዋል። አጼ ምኒልክ በአድዋ ጦርነት ወቅት የተጠቀሙበት የግል ጎራዴያቸውና የጦር ሜዳ መነጽራቸው ጭምር ተወስዷል። ከጣሊያን መንግስት በስጦታ ተበርክቶላቸው ነበር። በከተማችን የመጀመሪያው በሀገራችን ከመጀመሪያዎች መካከል የሚጠቀሰው ቴሌፎን እሱም እንደዚሁ ተወስዷል ማለት ነው። የአጼ ኃይለስላሴ ሰይፍ ነበር በ1941 ከእንግሊዝ መንግስት በስጦታ የተበረከተላቸው ሙሉ በሙሉ ከብር የተሰራ የዘውድ ምስላቸው ጭምር ተቀርጾበት የነበረ እጅግ ጥበባዊ በሆነ መንገድ የተዘጋጀ ሰይፍ ነበረ። እሱም ጭምር ተወስዷል ማለት ነው።
በአካባቢው ለአንድ ወር ገደማ የቆዩት የህወሓት ኃይሎች በሙዚየም ውስጥ የነበሩ 26 የደህንነት ካሜራዎችን ከነ ሙሉ መገጣጠሚያቸው ወስደዋቸዋል ሲሉም የመምሪያው አመራሮች ይገልጻሉ። መንቀሳቀስ ያልቻሉትን ደግሞ ከጥቅም ውጭ አድርገዋቸዋል ሲሉ ይከሳሉ።
የወሎ ህዝብን ታሪክ ያሳያሉ ተብሎ የሚታሰቡ ከዚያ በዘለለ በኢትዮጵያ ውስጥ የነበረውን ይህን ፊውዳሉን ስርዓት ምን መልክ እንደነበረ ያሳያሉ ተብሎ የሚታሰቡ ቅርጻቅርጾች ነበሩ። እነሱም ሙሉ በሙሉ ነው ያወደሙት ማለት ነው። እነዚህ ቅርጻቅርጾች እንግዲህ በወቅቱ በነበሩ በጣም ስመጥር በሆኑ ባለሙያዎች የተዘጋጁ ናቸው። ረጅም ዘመን ያስቆጠሩ የአርኪኦሎጂ ግኝቶችም ጭምር ተሰባብረውና ወድመው ነው ያለው ማለት ነው። በባህላዊ መንገድ ደርቀው ተቀምጠው የነበሩ ወሎ ውስጥ ይገኙ የነበሩ የዱር እንስሳቶች ነበሩ። እነሱንም እንግዲህ ሙሉ በሙሉ ነው ያበላሿቸው ወይም ደግሞ ያጠፏቸው።
አቶ ሰይድ ወራሪ ሲሉ የጠሩት ቡድን ከደሴ ሙዚየም ባሻገር በከተማ በሚገኙና ረጅም እድሜ ባስቆጠሩ ታሪካዊ ቦታዎች ላይ ተመሳሳይ ጉዳት አድርሷል ነው የሚሉት።
የንጉስ ሚካኤል ቤተመንግስት ማረፊያም ጭምር አድርገውት ነበረና እዛ ውስጥ የነበረ ከ5.1 ሚሊዮን ብር በላይ የሚገመት የቅርስ ማደሻ ንብረቶችን ሙሉ በሙሉ አውድሟል፣ የሚፈልጋቸውንም ወስዷል። በተጨማሪ የልዑል አልጋ ወራሽ አስታወሰን በተለምዶ የመርሆ ቤተመንግስት የምንለው እሱንም በተመሳሳይ መልኩ እዛ ውስጥ ያሉ ቅርሶች በሙሉ አውድሟል። የወይዘሮ ስህን ፖሊቴክኒክ ኮሌጅ 80% ጉዳት የደረሰው መርሆ ግቢ ላይ ነው። ስለዚህ ደሴ ከተማ ላይ ያሉ የቱሪስት መዳረሻ ቦታዎችን በሙሉ፣ ታሪካዊ ቦታዎችን በሙሉ፣ ቅርሶችን በሙሉ አውድሞ የሄደበት ሁኔታ ነው ያለው።
በቅርሶቹ ላይ የደረሰው ጉዳት ሀገርን ከማጥፋት አይተናነስም ሲሉ ድርጊቱን ኮንነዋል አቶ ሰይድ።
ሙዚየሞች የእኛነታችን የማንነታችን መገለጫዎች ናቸው። እነዚህን ስታጠፋ አጠቃላይ ኢትዮጵያን በተምሳሌትነት እያጠፋ ያለበት ሁኔታ የአማራ ክልል ህዝብ ታሪክ እንዳይኖረው፣ የደሴ ከተማ ህዝብ ታሪክ እንዳይኖረው፣ ቅርስ እንዳይኖረው፣ ባህል እንዳይኖረው እያደረገ እያጠፋ ያለበት ነው። በገንዘብም ልተምናቸውም ልታገኛቸውም አትችል። መኪና ቢወሰድብህ መኪና ገዝተህ ታስገባለህ። ኮምፒውተር ቢወሰድብህ ኮምፒውተር ገዝተህ ታስገባለህ። ቅርሶችን ግን በምንም አይነት መንገድ መተካት አንችልም።
1973 ዓ.ም ወጣት የወሎ ክፍለ ሀገር ዋና አስተዳዳሪ የነበሩትና ሙዚየሙን እንዲቋቋም ሐሳብ ከማፍለቅ ጀምሮ የተግባር እንቅስቃሴውን የመሩት ኮሎኔል ናደው ዘካሪያስ የሙዚየሙ ፕሮጀክት እውን እንዲሆን ያስፈልገው ያልተነገረውንና በኢትዮጵያ ሀገረ መንግስት ግንባታ ውስጥ የወሎ ህዝብ የነበረውን ታሪክ ለመዘከር፣ ትውፊቱን ለማስታወስ፣ ባህሉን ለማስተዋወቅ ነበር ይላሉ።
ሳውዝ ኮሪያ ሄጄ ነበር ለስራ። ከሲዮል ተነስቶ ፑሳን የሚባለው አውራጃ ድረስ የህዝቡ እንቅስቃሴ ከላይ ፕሬዚደንቱ የሚመራው ኮሚቴ በየአውራጃ በየክፍለ ሀገሩ በየወረዳው ብዙ ስራ ይሰራ ነበር። ከዛ አይዲያ ነበረኝ። እሱን መጽሔቱን አምጥቼ ተርጉሜ ወደኛ አዙሬ ነው የሰራው። የወለን ሙዚየም ማቋቋም ያስፈለገበት ምክንያት ያ ህዝብ ምን ታሪክ ነበረው ነው። በወሬ በአፍ የሚነገር እንጂ በተግባር ታሪኩ አልተሰበሰበም። እንዲሁ ተበታትኖ ነው ያለው። ወሎ የተለያዩ ገዢዎች አስተዳድረውታል። ነገር ግን ታሪካዊ እቃው በየሰዎች ግለሰብ ውስጥ የተቀመጠ ቤት ውስጥ የተቀመጠ ነው። ይሄ ተሰብስቦ በአንድ ቦታ ላይ ተሰብስቦ ሙዚየም ቢሰራ ይጠቅማል የሚል ሀሳብ ያስኩኝ። በዚሁ መሰረት ነው እንግዲህ ኮሚቴ መስርተን ወሎ ክፍለ ሀገር ያሉ የቀድሞ ነገስታት የህዝቡ መጠቀሚያዎች፣ ንብረቶች፣ ታሪካዊ ነገሮች በሙሉ እንዲሰበሰቡ አድርገን መጪው ትውልድ ያንኑ ታሪኩን እንዲያውቅ ለማድረግ በማሰብ ነው እንግዲህ ይህንን ስራ ለመስራት የጀመርነው።
የቀድሞው ዋና አስተዳዳሪ ኢትዮጵያ ውስጥ የሚገኙ ስመጥር የቅርጻቅርጽ ባለሙያዎችን በመጋበዝ የወሎን ረሃብ የሚያሳይ ሐውልት ማስገንባታቸውን ጭምር አስታውሰው ሙዚየሙን ለማቋቋም ቅርሶችን ለማሰባሰብና ለማደራጀት ደከምኩለት ያሉት ሙዚየም በመዘረፉና በመውደሙ የተሰማቸውን ሀዘን አልጠበቁም።
ከምንም በላይ ከወለድኳቸው ልጆች በላይ አዝናለሁ። ታሪክ ነው የጠፋው። ይህን ከሰማ በኋላ በእውነት እንቅልፍ አልወስዳለኝ። የኢትዮጵያ ሀብት ነው፣ የወሎ ብቻ አይደለም።
በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህር የሆኑት ዶክተር ምስጋናው ታደሰ በበኩላቸው በከተማዋ የተፈጠረውን ዝርፊያና ውድመት ቃላት ከሚገልጹት በላይ ስሜት የሚጎዳ ብለውታል። ዩኔስኮን ጨምሮ በዓለም አቀፍ ደረጃ የወጡ ህጎችና ደንቦች የታሪክና የባህል ቅርሶች፣ የእምነትና የህዝብ ተቋማት በጦርነት ወቅት ተዋጊ ኃይሎች ጉዳት እንዳያደርሱባቸው ያሳስባሉ የሚሉት ዶክተር ምስጋናው መሬት ላይ ያለው እውነት ግን ከዚህ በተቃራኒው እንደሆነ ይተቻሉ። ለተቃርኖ ሁለት ምክንያቶችን ያቀርባሉ። የመጀመሪያው ህጉን በጽሁፍ ከመግለጽና በአንደበት ከመናገር ባለፈ የማስፈጸም አቅም ስለሌለ ነው ይላሉ። በሌላ በኩል ይላሉ ዶክተሩ፣
በሌሎች ሀገሮች ላይ ተመሳሳይ የቅርስና የታሪክ ማዕከሎች ሲጠፉ ምንም አለመደረጉ አሁንም ይሄ እንዲህ አይነት ተግባር እንዲፈጽም ያበረታታ ይመስለኛል። ለምሳሌ ያክል ብናነሳ የጥንት የስልጣኔ መፍለቂያ ቦታዎች የነበሩ እነ ሲሪያ፣ ኢራቅ እንግዲህ ቀደም ሲል የባቢሎን ብሎም የሜሶፖታሚያ ጥንታዊ ስልጣኔ መፍለቂያ አካባቢዎች ናቸው። አሁን በዚህ በቅርቡ ዘመናት ሲሪያ ውስጥ ያሉ፣ ኢራቅ ውስጥ ያሉ በርካታ የታሪክና የባህል ተቋማት ሲወድሙ ምናልባት አንዳንዶቹ ሀገሮች ድምፅ አሰምተዋል፣ ነገር ግን ተግባራዊ እርምጃ አልወሰዱም። ምናልባቱም በእነዚህ ሀገሮች ከነበረው የፖለቲካ ሁኔታ ጋር ምዕራባውያኑ ተስማማ ሀሳብ ስላልነበራቸው ተግባራዊ እርምጃ አልወሰዱም።
በተለይም የሀገራትን ዝምታ፣ የዓለም አቀፍ ተቋማትን ቸልታ የተቹት ዶክተር ምስጋናው ቅርሶቹ ላይ የደረሰውን ውድመትና ዘረፋ ኢትዮጵያዊነት ላይ ከተሰነዘረ ጥቃት ጋር አመሳስለውታል።
ኢትዮጵያ የአፍሪካ ማይከን የሆነች በዓለምም ረጅም የመንግስት ምስረታ ታሪክ ካላቸው ውሱን ሀገሮች አንዷ ሆና እናገኛታለን። ከዚህ የተነሳ ኢትዮጵያ ካላት አንጡር ሀብት ትልቁና አይነተኛው ታሪኳና ቅርሷ ነው። ይሄ ወራሪው ቡድን እየሰራ ያለው ነገር አንዱ ታሪክና ቅርስን የማጥፋት ትውልዱን ብሎም አገሪቱን ታሪክ አልባ የማድረግ ቅርስ አልባ የማድረግ ስራ ነው እየሰራ ያለው። ይህን በሚሆንበት ጊዜ አይደለም ተግባራዊ እርምጃ መውሰድ፣ ድምፅ ያሰማ አካል አልተመለከትንም። ዩኔስኮን ጨምሮ በርካታዎቹ ምዕራባውያን ሀገሮች የዚች ጥንታዊትና ታሪካዊት ሀገር ቅርሶች ሲወድሙ ነገሩን ሲያወግዙ አልተመለከትንም። ነገሩን በጥልቀት ስንመለከተው ግን ይሄ ኢትዮጵያዊነት ላይ የተቃጣ ጥልቅ የሆነ ጥፋት ነው።
የዛሬ 140 ዓመት ገደማ በያኔው ራስ ሚካኤል አሌ የተቆረቆረችው ደሴ ከተማ በበርካታ ታሪካዊ ቦታዎቿ፣ በጥንታዊ ቤተ እምነቶቿ፣ ዘመናትን በተሻገሩ ቀደምት ህንፃዎቿ፣ በተለያዩ እምነቶች መካከል ባለው ተከባብሮ የመኖር እሴቷ በጉልህ ትታወቃለች። የህወሓት ኃይሎች እስከ ቅርብ ጊዜ ድረስ በሰብአዊ መብቶች ጥሰትና በንብረት ውድመት የሚደርስባቸውን ወቀሳ ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የአሜሪካ ድምጽ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን ያማረኛ ያፋን ኦሮሞ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ያማረኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን ያፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
VOA ጋቢና ኢትዮሳት ላይ ይገኛል።
በVOA ኢትዮጵያ ቻናል NSS 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት።
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ ቪኦኤ። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው የቀዳሜ ምሽት ፕሮግራማችን እንገናኛለን። እስከዚያው ሰላም፣ በደህና ደሩ።